የኢትዮጵያ ፓርላማ የገንዘብና ኢኮኖሚ ትብብር ሚኒስትር ዴታ ያቶ አለማየሁ ጎጆን ያለመከሰስ መብት ማንሳቱና በቁጥጥር ስር ማዋሉ ተገልጧል። በሙስና ወንጀል ተጠርጥረው የተያዙት የመንግስት የስራ ኃላፊዎችና ባለሀብቶች ቁጥርም ጨምሯል። የአዲስ አበባው ዘጋቢያችን እስክንድር ፍሬው የላከው ዘገባ ዝርዝሩን ያቀርባል።
ባለፈው አርብ ለአስቸኳይ ስብሰባ የተጠራው ለእረፍት ከተበተነበት የተሰበሰበው የኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት የአንድ ሚኒስትር ዴታን ያለመከሰስ መብትም አንስቷል። ያለመከሰስ መብታቸው የተነሳው እኚሁ የገንዘብና ኢኮኖሚ ትብብር ሚኒስትር ዴታ አቶ አለማየሁ ጎጆ በፍርድ ቤት ማዘዣ በቁጥጥር ስር መዋላቸውም ተገልጿል። የኢትዮጵያ መንግስት በሙስና ወንጀል በተጠረጠሩ የመንግስት የስራ ኃላፊዎች፣ ባለሀብቶችና ደላሎች ላይ ምርመራ እያደረገ መሆኑን ከገለጸ ወዲህ በቁጥጥር ስር የዋሉ ከፍተኛው ባለስልጣን ናቸው ሚኒስትር ዴታው። ያለመከሰስ መብታቸው የተነሳውና በቁጥጥር ስር የዋሉትም በከባድ የሙስና ወንጀል ተጠርጥረው መሆኑን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። ሚኒስትር ዴታው የተጠረጠሩባቸው ዋና ዋና ጉዳዮችም በፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባይ አማካኝነት ለምክር ቤቱ መዘርዘራቸው በዘገባው ተመልክቷል። ከነዚህ አንዱ በገንዘብና ኢኮኖሚ ትብብር ሚኒስቴር የተቀናጀ የፋይናንስ አስተዳደር ስርዓት ለመዘርጋት ሲደረግ ከቆየው እንቅስቃሴ ጋር የተያያዘ መሆኑን ተጠቅሷል። በዚህ ወቅት ለአንድ የውጭ ኩባንያ ከ20 ሚሊዮን ዶላር በላይ ያለ ጨረታ መሰጠቱንና በዚህ ውስጥ የጥቅም ትስስር እንዳለ መነሳቱንም ዘገባው አብራርቷል። ግዢውም በግዢ ኤጀንሲ እውቅና እንዳላገኘ ተጠቅሷል። ሚኒስትር ዴታው በዚህ ውስጥ ድርሻና የጥቅም ትስስር እንደነበራቸው የሚያሳዩ ሰነዶች እንዳሉ ጠቅላይ አቃቤ ሕጉ መግለጻቸውም ነው በዘገባው የተመለከተው። የስራ ተቋራጩ የተሰጠውን ስራ ሙሉ በሙሉ ሳያጠናቀቅ ክፍያ እንደተፈጸመለትም ተገልጿል። በተያያዘ ዜና የቀድሞው የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር አቶ ዛይድ ወልደ ገብርኤል በከባድ የሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው በመንግስት የመገናኛ ብዙሃን ተገልጿል። ይህንን ተከትሎም በሙስና ተጠርጥረው የታሰሩት የስራ ኃላፊዎች፣ ባለሀብቶችና ደላሎች ቁጥር 50 ደርሷል። የተተኮረው በከፍተኛ ባለስልጣናት ላይ ሳይሆን በበታቾቻቸው ላይ ብቻ እንደሆነ የሚገልጹ አስተያየቶችን የሚጠቅስ ጥያቄ የመለሱት የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባይ ሂደቱ መቀጠሉንና በየትኛውም ደረጃ ላይ ያሉ ባለስልጣናት ይሁኑ በመረቡ ውስጥ ገብተው ከተገኙ መጠየቃቸው እንደማይቀር ሰሞኑን በሰጡት መግለጫ ተናግረው ነበር።
በዚህ የምርመራና የማስረጃ ማሰባሰብ ሂደት ላይ የሚደረገው አጠቃላይ የማጣራት ስራ የሚያደርሰን መዳረሻ ሚኒስተሩም ጋር ይሁን ሚኒስተር ዴታው ጋር፣ ወደ ጎንም ሌላ ኃይል ይሁን ወደ ታችም ይሁን እስካደረሰን ጊዜ ድረስ የሚጠየቀው ኃይል መጠየቁ አይቀርም። ነገር ግን በተሰበሰቡት መረጃዎች እና ማስረጃዎች ፍሮንት ላይን ላይ የምናገኘው የመወሰን ስልጣን ያለው ይህ ኃይል ነው። በዚህ መሰረት ይህንን ኃይል ይዘን የምርመራ ስራችን እናጠናክራለን። ምርመራው የሚወስደን ወደ ሚኒስትሩ ወደ ሚኒስትር ዴታው ከሆነ ሚኒስትሩም ይሁን ሚኒስትር ዴታው ያለ ምረት መጠየቁ አይቀርም። ወደ ጎንም የሚወስደን ከሆነ ወደ ጎን የሚመለከተውን አካል መጠየቅ አይቀርም። ወደ ታችም የሚወርድ ከሆነ ወደ ታች ያለውንም አካል መጠየቅ አይቀርም። ስለዚህ የሙስና ተግባር አጥፊዎችን ለማስቀጣት ታስቦ የተያዙ የተጠረጠሩ ሰዎችን ብቻ ለማስቀጣት ታስቦ ሳይሆን ተግባሩን በመምራት ረገድ ያለውን የሙስና ሰንሰለት የመበጣጠስና በዘርፉ የሚታየውን የሙስና ፕራክቲስ የማዳከም ስራዎች የመስራት ጉዳይ ነው። ስለዚህ ይህንን መሰረት አድርጎ ምርመራው ሊያደርሰን የሚችለን ደረጃ ላይ እስከምንደርስ ጊዜ ድረስ በየደረጃ ያለ ኃላፊነት ያለው ኃይል ተጠያቂ ከመሆን የማይድን መሆኑን ማየት የሚቻልበት ሁኔታ አለ። ስለዚህ አንዳንድ ወገኖች መንግስት በዚህ መንገድ ሚኒስትርና ሚኒስትር ዴታ ካልጠየቀ ራሱን አላየም የሚባለው ጉዳይ የዋህነት ነው። ምክንያቱም የመንግስት ሀብትና ገንዘብ በስፋት የማንቀሳቀስና የማስተማራት ኃላፊነት የተሰጠው ኃይል ይህ ኃይል ጉዳዮችን የሚያመቻቸውና የሚፈጽመውም ኃይል ይህ ኃይል ነው። ይህ ኃይል ባቀረባቸው የውሳኔ ሀሳቦችና ሙያዊ ሀሳቦች ላይ ተመስርቶ ሚኒስትሩ ወይም ሚኒስትር ዴታው ሊወስን ይችላል። ያ ማለት ኃላፊነት የለበትም ማለት አይደለም። በዚህ ረገድ ሚኒስትሮችም በኔትወርክ ውስጥ ገብተው የተገኙበት ደረጃ ላይ ከተገኘ ተጠያቂ ከመሆኑ
ይህም ሆኖ መንግስት በምርመራና በመረጃ እንጂ ከየትኛውም ኃይል በሚደረግ ግፊት እርምጃ ለመውሰድ እንደማይጣደፍ አቶ ጌታቸው አስታውቀዋል።
ነገር ግን አንድ ግልጽና ጥንቃቄ ሊደረግበት የሚገባ ኃይል ደግሞ የጠላት ኃይል የሚባለው ወገንም ደግሞ ስርዓቱን ከማዳከም አንጻር የተወሰኑ ግለሰቦችን ታርጌት በማድረግ ከሌ ካልተያዘ ትርጉም የለውም እየተባለ የሚደረገውን የጸረ ሙስና እንቅስቃሴ ለማዳከምና ትርጉም ለማሳጣት የሚደረግ እንቅስቃሴዎች ያሉ መሆናቸውን በግልጽ እንገነዘባለን። ስለዚህ በጸረ ህዝብ ኃይሉ ግፊትና በጸረ ህዝብ ኃይሉ አነሳሽነት ተገብተን ወደ እርምጃ ያልሆነ እርምጃ ለመውሰድ የምንገደሉበት ሁኔታ ሊኖር አይገባም። ጉዳዮችን በሰከነ መንገድ ማየት አለብን። አጥፊ የሆነ ኃይል በሕግ ፊት እኩል ነው፣ መጠየቁ አይቀርም። አጥፊ ያልሆነ ኃይል ደግሞ በሌሎች ኃይሎች ግፊት ገብተን የምንይዙበትና ለሕግ የምናቀርብበት ምንም አይነት ሌጋል ግራውንድ የለም። ሌጋል ግራውንድ የለንም ብቻ ሳይሆን ብናደርገውም በውጤት ደረጃ የከሸፈ ውጤት ነው የሚሆነው። ስለዚህ በዚህ መንገድ የማይኬድበት መሆኑን በግልጽ መገንዘብና መረዳት ተገቢ ይሆናል።
በሙስና ወንጀል ተጠርጥረው የተያዙ የመንግስት የሥራ ኃላፊዎች በፌደራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸው እና የ14 ቀናት ተጨማሪ የምርመራ ጊዜም እንደተጠየቀባቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።